Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል የጋቢና ቪኦኤ አድማጮች። የሁድ ምሽት ነሐሴ 30 2013 ዓ.ም ምረ ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብራችሁ ማመሸው እኔ ስምኝሽ የቆየ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመረጥናቸው መሰናዶዎች አዘጋጅተናል። አብራችሁን ቆዩ። ቀዶ ጥገና በኢትዮጵያውያን የሕክምና ባለሙያዎች መሰጠት በጀመረ ባለፉት 4 ዓመታት ውስጥ በየአመቱ እስከ 100 የሚደርሱ የልብ ታማሚዎች በሀገር ውስጥ ያለምንም ወጪ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ጥገና ሕክምና ከሚያከናውኑ ሐኪሞች መካከል አንዱና በኢትዮጵያ የልብ ሕክምና ማዕከል የሚሰሩት ዶክተር ፈቀደ አግዋር እስካሁን በግላቸው 312 ስኬታማ የልብ ቀዶ ጥገና ያከናወኑ ሲሆን ከነዚህ ውስጥ እጅግ ፈታኝ የነበሩትንና በስኬት የተጠናቀቁትን የቀዶ ጥገናዎች የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። በመጽሐፉና በኢትዮጵያ የልብ ቀዶ ጥገና ባለበት ደረጃ ዙሪያ ከዶክተር ፈቀደ ጋር ቆይታ አድርጌያለሁ። ቀጥሎ ይቀርባል። እስቲ ወደ ኋላ መጀመሪያ መለስ ስላርግህና እንግዲህ ለበርካታ አመታት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኔት የሚፈልጉ ሰዎች ወይ በውጭ ሀገር መታከም አለባቸው አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸውና ያ ጊዜ ምን ያክል አስቸጋሪ ነበር?
እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን ልብና ሳምባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳምባን በማቆም ልብን ከፍቶ የልብን ችግር መፍታት ነው ማለት ነው። ከዚያም ልብን የማስነሳት የልብና የሳምባን ስራ ወደ ቀድሞ የመመለስ የደም ዝውውርን መመለስ ከዚያም ደረት መዝጋት ማለት ነው። ይህ ኮንቬንሽናል ኦፕነር ሰርጀሪ እንለዋለን። እና በፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና ይህ ሰርቪስ እንደሌለ ሲያውቁ ይሄዱ አሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት ወደ ተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ ይመቻች ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር 2009 ጀምሮ የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው መምጣት በፍላይ ኦቨር ሚሽነሪስ እየመጡ ለአምስት ቀንም ለአስር ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛው ሀገር ባለሙያዎች ወይም ካርዲዮሎጂስቶች ታካሚዎች ፎሎ ይደረጋሉ ማለት ነው። እና ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አሊያም ደግሞ በሽታው ለከፋ ደረጃ ደርሶ የተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፒቴሽን ወይም ደግሞ የእግር መቆረጥ እንዲሁም በተለይ ሃርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው። እና ከ2017 ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕን ሃርት ሰርጀሪ ኮንቬንሽናል ኦፕን ሃርት ሰርጀሪ ላውንች የተደረገው ማለት ነው።
ህክምና በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር?
በመጀመሪያ ደረጃ የልብ ቀዶ ጥገና ለመስራት የሚያስፈልግ ሴትአፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዛ ሴታፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን ኮንቬንሽናል ኦፕን ሃርት ሰርጀሪን ግን ለመስራት የሚፈልገው ሴታፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍልና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረም። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ ልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በ2009 ግሪጎሪያን ካላንደር ነው የተቋቋመው። በሁለተኛ ደረጃ ይህንን ሴታፕ ብታቋቁሚም ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥገና ጀምሮ እንዳልኩሽ ካርዲዮሎጂስት ያዋለን፣ ድሮም አለን፣ አሁንም አለን። ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ሰመመን ሰጭ በራሱ ሌላ ራሱን የቻለ አንድ ቡድን ነው። የልብና የሳምባን ስራ ተክቶ የሚሰራውን ማሽን ራን የሚያደርግ አንድ ሌላ ፐርፊዥኒስት የሚባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ሕክምና ዙሪያ ላይ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ ባዮሜዲካል ኢንጂነሮች በእነዚህ በልብ ሕክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ የሆኑ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆነው ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን 2017 ሰኔ 5 መሆን ነበረበት። ሰኔ 5 ቀን ለመጀመሪያ ጊዜ እኔ በመመራው የልብ ቀዶ ጠጋኝ ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈረንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሀርት ሰርጀሪ ለመጀመሪያ ጊዜ ላውንች ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊድ ሰርጅን እንግዲህ ዛሬ ላይ 312 ኮንቬንሽናል ኦፕነር ሰርጀሮችን ሰርቻለሁ።
እንግዲህ አሁን በነገርከን መሰረት የዛሬ 4 ዓመት ወይም በኢትዮጵያ አቆጣጠር 2010 ዓ.ም ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች ባሟላ መልኩ በሀገር ውስጥ አንተ በምትመራው የሕክምና ቡድን አገር ውስጥ መካሄድ የቻለው እና ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው? በሰዓቱ
በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። እውነቱን ለመናገር ያንን 2-3 ሳምንት መርሳት ይከብደኛል። በህይወቴ ዝግጅቱን አካሄደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካረግን በተለይ በእኔ ላይ የሚመጣው ጫና ከባድ ነው። ጥያቄ የለውም። ሙያዬን ማል እስከ ማጣት ድረስ ሊሆን ይችላል። በዛ ላይ የመረጥናት ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች እና ይሄ ደግሞ የበለጠ ጫና ውስጥ የሚከተኝ ነበር። ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ። የዚች ልጅ ህይወት በዛ ቀን ሰርጀሪ ትልቅ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገድ ሆኑ። ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጨች ታካሚ ለብዙ መቶዎች ህይወት መዳንና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው እና ያ ቀን ትልቅ ነው።
አሁን ያልካት ታካሚ ከታከመች እና የመጀመሪያው ቀዶ ጥገና ከተደረገ 4 ዓመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከሉ ተጠቃሚ ሆነዋል?
በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሀርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ 75-100 የልብ ቀዶ ጥገናዎች ይሰጣሉ።
በነፃ ነው ህክምናው የሚሰጠው በማዕከሉ?
አዎ፣ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስ ሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱ የሚሰጠው በነፃ ነው።
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። በኢትዮጵያ የህክምና ባለሙያዎች በሀገር ውስጥ የልብ ቀዶ ጥገና መስጠት ከጀመረ ወዲህ ባሉት 4 ዓመታት ውስጥ የታዩ ለውጦችን እየቃኘን እንገኛለን። ቆይታችንን እያደረግን ያለነው በቅርቡ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ካሳተሙትና በኢትዮጵያ የልብ ማዕከል ዋና ሐኪም ሆነው ከሚሰሩት ዶክተር ፈቀደ አጓር ጋር ነው። ውይይታችን ይቀጥላል። እንግዲህ ቀደም ሲል የጠቀስክልን የመጀመሪያዋ የልብ ቀዶ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በእነዚህ በ4 ዓመታት ጊዜ ውስጥ ያጋጠሙህን ከባድም ብለህ የገለጽካቸውን የቀዶ ጥገና ሂደቶችና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና እስኪ መጽሐፉን ለመጻፍ መነሻ የሆነህ ምንድን ነው?
መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጻፍ የተለመደ አይደለም። በተለይ ደግሞ በህክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ እና 312 እና ከዛ በላይ ሰርጀሪዎችን ሰራሁና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን 17 ታሪኮች ለመጻፍ የፈለኩት ነገ በተለይ ታዳጊዎች ነገንም ያለሙ ልጆች ይህንን መጻፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል ሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደደፈርኩ እነዛን ሰርጀሪዎች ለመስራትና ሰርጀሪዎቹ ተካሄዱበትን ድባብ የሚጠቅስ ነውና በአንድ ወቅት ከአንድ ትልቅ ጓደኛዬ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታረግ የ90 ዓመት የሮይተርሱን ጋዜጠኛን ጸጋዬን ስትሰራው እናቃለን በሚዲያ ያንን የልብ ውስጥ ጥይ ትልቁን ራይት ቬንትሪክልስ የበቀለውን ስትሰራ እንደዚህ አራት የደም ቧንቧዎችን ስንከፍት ልብ ሳይቆም ሳምባ ሳይቆም ልብ እየመታ ስትሰራ ሰርጀሪዎችን ያቃሉ በሐኪም ፔጅ ላይ ምናም ሲጻፍና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ ሰዋዊ በሆነ መንገድ ብጽፈው ደስ ይለኛል ሲለኝ ያኔ ነው ይሄ ሐሳብ የተወለደው። የዛሬ አመት ከስድስት ወር አካባቢ ነውና የመጀመሪያውን ታሪክ ጽፌ አደርኩኝና በተለይ እንዳልኩሽ ሴሌክቲቭሊ ትውልድን ያወያያሉ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፌያቸዋለሁ ማለት ነው።
እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከውና እንዴ ምናልባት በመጽሐፍ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን?
ሁሉም ስለማረሳቸው ነው ጻፍኳቸው ግን ከሁሉም ግን ለራስዎ ማልችለው ግን የ23 አመቱን ወጣት እንዳልካቸውን የዛሬ አመት ተሰራውት ዴንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሃርት ሰርጀሪ ነውና 10 ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት 2 ሰዓት ገብተን ማታ 1 ሰዓት ከምናምን አካባቢ የወጣንበት ይሄንን ልጅ ማርፋን ሲንድሮም የሚባል ወይም ደግሞ ሲበዛ ቆመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋንኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ አውርታ ምን ነው የደም ቧንቧ ቧንቧ መሆኑ ቀርቶ ወደ ፊኛነት በመቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገውና ይሄ የ23 አመት ወጣት እንግዲህ ይህንን የደም ቧንቧ ከ30 ሚሊሜትር በታች መሆን የነበረበት የደም ቧንቧ 90 ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንቺንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲቱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት እና ያ ፕሮሲጀር በጣም 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 ፈታኝ ነበር። በኦፕራሲዮኑ ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በሰባት ሰዓት ውስጥ ተስፋም ያስቆርጥ ነገር ተከስቶ ኦልሞስት አተነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሼ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል የሆን ነው መጨረሻ ላይ እና ትልቅ ሰርጀሪ ነበር።
በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በሕክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሰፈሩ ገልጸሃልና በሀገር ውስጥ ይሄን ሕክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሽ ምንድን ነው?
አስገራሚ ነው። እኔ መጽሐፉን የነው የሁሉንም ታሪክ ከጻፍኩ በኋላ ወደ መጽሐፍ ለማሳተም ከመሄዴ በፊት ጀመራ የነሱ ፍቃድ መኖር ስላለበት እንደ ኮንሰንት አይነት ያንተን ታሪክ በዚህ መንገድ ጽፌዋለሁ እያልኩ አነብላቸዋለሁና ያላለቀሰ ሰው ትዝ አይለኝም። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበቡ በኋላ ሶስተኛው ላይ መሰለኝ ሳሚ ይባላል ሳነብለት እኛም መጽሐፉ ላይ መጽሐፍ አለብን በቃ የሆን ነገር አስተያየት መስጠት አለብን ሲል በጣም ነው ስትራክ ያደረገኝ እና ይሄ መጽሐፍ ይዘዊ የእኔ ታሪክ አይደለም ከአሁን በኋላ የኛ የአገር ታሪክ ነው። የእኛ ሀገር የልብ ቀዶ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነግሬያቸው ሁሉም ደስ እያላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደጻፉ እንዲነበብ ተደርጎ ወጥቷል ማለት ነው።
እስኪ ደግሞ ወደ አንተ ልምጣና በህክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ህክምናው ደርሶ ልታይበት የምትፈልገው ደረጃ አለ?
በልብ ህክምና እንዳልኩሽ የቆየሁት በጠቅላላ 8ኛውን ጨርሰን 9ኛው ነው። ያው ይሄን ምን ምለው ቀዶ ጠጋኝነት ከተመለመልኩበት ጊዜ ጀምሮ ለአራት አመት ከተማርኩ በኋላ ነው እኔ ራሴ ልብ ቀዶ ጠጋኝ የመስራት የጀመርኩትና ትምህርቴን አጠናቄ ከመጣሁ በኋላ ሊድ ሰርጅ ነው እንጂ የልብ ቀዶ ጥገና በመስራት ላይ ነኝና።
የት ነው ትምህርትህን የተማርከው?
የልብ ቀዶ ጥገና ትምህርቴን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናሪያና ኢንስቲትዩት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በአመት ውስጥ በመስራት ሁለተኛ ነው የሚባልለት ቤት ነው። በአመት ከ7000-8000 የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው።
እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ህክምና ምን ደረጃ ላይ ነው ያለው? ምንስ ይጎለዋል?
አሁን ገና እየተጀመረ ነው፣ እየጎለመሰ ነው። ትንሽ እንደመጎልመስ እያለ ነው። ነገር ግን ዳብረዋል ማለት አይቻልም። ካርዲዮሎጂስቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት እችላለሁ። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም፣ ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የአላሟላ ናቸው። አንዳንድ ኮምፕሌክስ የምንላቸው የልብ ቀዶ ጥገናዎች አሉ ህጻናት ላይ። እንዳልኩሽ ግን በህጻናትም ላይ ከ75% በላይ ሰርቪሶቹን መስጠት የሚያስችል ሁኔታ ላይ ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው፣ ከ110 ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል። እና በሁሉም አቅጣጫ መኖር አለበት፣ ገና ብዙ ይቀረናል ለማለት ፈልጌ ነው።
እንግዲህ ዶክተር ፈቀደ የልብ ጥገና ህክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክ እና ከዛ ደግሞ ማዕከሉ በሀገር ውስጥ ሐኪሞች የቀዶ ጥገና ህክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ አቅርበሃል። አድማጮች ይህንን መጽሐፍ እያነበቡ ደግሞ እንደሚማሩበት ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው።
በጣም አመሰግናለሁ።
አድማጮች ከልብ ቀዶ ጥገና ሐኪም ከዶክተር ፈቀደ አግዋር ጋር ያደረግነው ቆይታ ነበር የተከታተላችሁት። ዶክተር ፈቀደ ከኛ ጋር ለነበራቸው ቆይታ እናመሰግናለን። በቀጣዩ ሙዚቃ ረፍት አርገን ስንመለስ አዲስ አበባ ውስጥ የኩሽኔታ ወይም ስኬትቦርድ ስፖርትን ለማበረታታት የሚደረግ እንቅስቃሴን እንቃኛለን። አሁንም ከኛ ጋር ነው። ኩሽኔታ ስኬትቦርድ ከስምንት ዓመታት በፊት በአዲስ አበባ ላይ የተመሰረተው በአራት ወጣቶች የተጀመረው ይህ የስፖርት እንቅስቃሴ አሁን ላይ ከ3000 በላይ ተሳታፊዎች አሉት። የኩሽኔታ ስኬትቦርድ መስራች እንቅስቃሴው በኢትዮጵያ ውስጥ እንዲለመድ ሰፊ ጥረት እያደረጉ የሚገኙ ሲሆን በሶስት የሀገሪቱ ክፍሎች ላይ የስኬትቦርድ ወይም የኩሽኔታ ፓርኮች እንዲገነቡ አድርገዋል። ኤደን ገረመው ከመስራቾቹ መካከል አንዱ የሆነውን ያሬድ ጎበዜን አነጋግራ ተከታዩን አሰናድታለች።
ኩሽኔታ ወይም በትንሽ ጠፍጣፋ እንጨት ላይ በተገጠመ አነስተኛ ጎማ አማካኝነት መንሸራተትና መጫወት በኢትዮጵያውያን ህፃናት ዘንድ ከተለመዱ ጨዋታዎች አንዱ ነው። ይሁን እንጂ ባደጉት ሀገራት እንደሚደረገው የተሻለ መንሸራተቻ ኩሽኔት ወይም ስኬትቦርድ አድርጎ በቁም ነገር የስፖርትና የእንቅስቃሴ ትርኢት የማሳየቱ ባህል እስከ ቅርብ ጊዜ ድረስ አልተለመደም። ይሄን የስፖርት አይነት በሀገሪቱ እንዲለመድ ያደረጉት አራት ወጣቶች ሲሆኑ ዛሬ 10 አመት ገደማ ለአንድ ጓደኛቸው ከውጭ ሀገር የመጣለት ዘመናዊ የመንሸራተቻ ቦርድ ወይም ኩሽኔት ወደዚህ እንደሳባቸው የሚናገረው ከመስራቾቹ መካከል አንዱ የሆነው ያሬድ ጎበዜ ነው።
ጀማችን በጣም ቀላል ነበር። አንድ ጓደኛችን ስኬትቦርድ በነጻ ተሰጠው እዛ ሰርቪስ አከባቢና ሲሰጠው ሁሉንም የሰርቪስ ልጆች በጠቃላ እያስረዳ ነበር። እኔም ጓደኞችንም 25 ብለን መዳ ነበር። ሁለት ስኬትቦርድ ይዘን መነሻችን በዚህ ነበር። በአንድ ቦርድ የተባብረን ሼር እያደረግን ነው የጀመር ነው። ከዚያ ውጭ አንድ ኦንላይን ስንገባ ፎቶ ፖስት ማድረግ ስንጀምር ኦንላይን ኢንተርናሽናል ኮሚኒቲ ከአሜሪካም ከዩሮፓም ሁሉም ተመቻቸው እና እንዴት እናግዛችኋል፣ አላማችን ተለቅ አድርገን ስኬት ፓርክ ያስፈልገናል፣ እንደዚህ እንደዚህ ነገሮች ያስፈልገናል ስናቸው ሁሉም በጣም ዝግጁ ናቸው ለመርዳት።
በዚህ መልኩ በአጋጣሚ ባገኙት አነስተኛ ድጋፍ የኢትዮጵያ ስኬትቦርድ ድርጅትን የመሰረቱ ሲሆን ከመንግስት ቦታ በመጠየቅም የመጀመሪያውን የኩሽኔት ወይም የመንሸራተቻ ሜዳ በአዲስ አበባ ሰርተዋል። ይሄ እንቅስቃሴያቸው ከአዲስ አበባ ወጣና ሰፋ ብሎም በሐዋሳና በኮንሶም የመንሸራተቻ ሜዳዎች ጭምር መስራታቸውን ያሬድ ይናገራል።
ስኬትቦርድ የሚባለው ስፖርት አዲስ ነው ኢትዮጵያ ውስጥና በ2013 ዓ.ም የመጀመሪያውን ስኬት ፓርክ እንገነባለን ብለን አላማ ወጣን። በኢትዮጵያ ስኬት ድርጅት ስር ማለት ነው። ከዛ በኋላ እነሱን ድርጅት እያሳደገን ወደ የሰበሰብን የመጀመሪያውን ስኬት ሜዳ ገነባን። ከ3 ዓመት በኋላ ፐብሊክ ስኬት ፓርክ የግድ ሳይሆን ለህዝቡ የተሰራ ስኬት ፓርክ ነው። ነጻም ለመጋር የዳ እሱን ገነባን ለህዝቡ ብለን። ከዛ ውጭ ሁለተኛም ስኬት ፓርክ አዋሳ ገነባን። ከዛ በኋላ ሶስትም አራትም አምስትም ስኬት ፓርክ የተገንባ ነው። አሁን አምስተኛ ስድስተኛ ወር አይነት ስኬት ከመገንባት ብር ሰብስበን ነበር ኦንላይን። ከዛ ውጭ መንግስት መሪ ሰጥቶናል። የግልም ፈንድ አለው መንግስትም ትብብርም አለው። እንደዛ ነው እስካሁን ድረስ ሰው ስኬትቦርዲንግ በጣም ተስፋፍቷል። እያደገ ሲሄድ የስኬትቦርድ እቃዎች አምራች የለም ማስራች የለም ብለን ስናስብ ራሳችን ሆና አምራች አፍሪካ ውስጥ የመጀመሪያው ኢትዮጵያ ውስጥ የመጀመሪያው ስኬትቦርድ አምራች ምን ማለት ነው።
በጊዜ ሂደት ሜዳዎቹ ቢስፋፉም የመንሸራተቻዎቹ ግን እጥረት ነበረባቸው። በዚህም የተነሳ ይህንን ችግር በራሳቸው ለመቅረፍ በመወሰን ቦርድ ለመስራት መወሰናቸውን ይናገራል። ያሬድ ከዚሁ ጋር አያይዞም በስፖርቱ አዘውታሪዎች ዘንድ የሚለበሱ የጎዳና ላይ ልብሶች፣ ከነቴራዎች እንዲሁም ኮፍያ ያላቸው ሹራቦችንም አያይዘን ማምረት ጀመርን ይላል።
እንደዚህ ብዙ አይነት ልብሶች ያካተተ ነው። እንደ ለስፖርት የሚሆን ልብሶች፣ እንደዚህ ለኢቨንቶችን ካዥዋል የሆኑ ልብሶችም ያካትቷል። ከዛ ውጭም ሞር ላይክ በበየቀን ለሁሉ ነገር የሚሆን ልብሶች ነው የምናመርተው። አሁን ራሱ ሽሮ ሜዳ ወርክሾፕ ሄ ያለሁት እዚህ ነው ምርት የምናካሄደው። የምናደርገው ግዛት እትመት ነው። ቲሸርቶች ላይ እትመት ስፌት እናካሄዳለን። የቆዳ ቦርሳዎች፣ የቆዳ እንደዚህ አይነት ነገሮች እንሰራለን። እዚህ ሾፓችን እንዶዘ የሚባል ቅድፍ አለ። እዛች ሁሉንም ምክተትም ከመነሳ ሁሉንም ራሳችን ምክረት ነው። ደማ ከፋብሪኩ ጀምሮ እየሰፋን መጨረስ ነው ያፋናችን ማለት ነው።
ያሬድ አሁን ላይ በቀን 2 በአመት ከ700 በላይ የመንሸራተቻ ቦርዶችን እንደሚያመርቱ ገልጾ፣ ነገር ግን ገበያው ካለው ፍላጎት አንጻር ከዚህ በላይ የመስራት እቅድ እንዳላቸውም ይናገራል።
ዲጂታል ስኬትቦርድን ማስፋፋት ነው። ስፖርት ሜዳዎች ለመስራት፣ ለወጣቶች የስፖርት እቃዎች ለማምጣት ነው የተቋቋመው ድርጅቱ። የመጀመሪያ ስኬትቦርድ የሚሸጥበት ቦታ እየከፈትን ነው። ልጆች የሚለማመዱበት ቦታ እየከፈትን ነው። ለወጣቶች በጣም አሪፍ የሆነ ነገር ነው። ከዛ ውጪ ኢትዮጵያ ውስጥ እኛ ብቻ ነን ይህንን ፕሮዳክት ማምረት አቅም ያለን። በቀን 2 ስኬትቦርድ ማምረት እንችላለን። አሁን ለማደግ አላማ አለን እና ማሽን እየጨመርን ነው፣ ቦታም እያሰፋን ነው። እስከ 5 ወይም 6 በቀን ማምረት አቅም እንዲኖረን ማለት ነው። ፍላጎት በጣም ሀይ ነው። ሰው የፈልገዋል ፕሮዳክቱን እና ልዩ ስለሆነ ማምረታችን አቅማችን መጨመር ነው አሁን ፕላናችን።
በተጨማሪም የኩሽኔት ቦርድ ስፖርቱ ለወጣቶች ሰፊ የመሰባሰብ እድል እንደፈጠረም ነው የሚያስረዳው።
ቦርዲንግ ልዩ ስፖርት ነው። ከሳበ ከተማችን ከቤት ልበለሽ የራስን ታደርገዋለህ። ሁላችን በጣም በስኬትቦርዲንግ ፍቅር ይዞን እና ስፖርት ብቻ ሳይሆን እንደ ህይወት አኗኗር የሚያካትቷል። እንደዚህ ቤተሰብም ሆነናል። እርስ በርሳችን ወንድማኖቾች የተማቾች ምናምን ሆነናል። ደስታን ስኬተሮች በጠቃላ እንደአንድ ፋሚሊ ሆነናል። በሱ ነገር ነው የተመቸን። እንደ ኖርማል ስፖርት እንደ ተወዳደር አሸናፊና ተሸናፊ ሳይሆን ሁሉም ሰው ተሳትፎ፣ ሁሉም እያደገ፣ ሁሉም እየተማረ ሲሄድ አሪፍ ነገር ተመችቶን ነበር። ሰው
ያሬድ አሁን ላይ ለኦሎምፒክ ለመወዳደር የሚያስቡ ወጣቶችን ማፍራታቸውን ገልጾ በቀጣይ ድርጅታቸውን በማስፋት ኢትዮጵያን አልፎ ለአፍሪካም የመስራት ህልም እንዳላቸው አጋርቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳቸው አመሸት ስመኝሽ የቆየ ነበር። ነገ ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። I'm not your type.